ሰላም ተነስተልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? የሮብ ምሽት ህዳር 7/2015 ዓ.ም የጋቢና ቪኦኤ መስተናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ በቀጥታ ወደ እናንተ መተላለፉን ጀምሯል። ከአሁን ሰዓት ጀምሮ ወደ እናንተ ከምናደርሳቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ።
በቀጣይ መደረግ ያለበት ቢይ ማስተው ማለት ነው ያው ሁለት አመታችን ከስረናል ኦሬዲ አንመለስምና እሱም እናካክስበት ነገር እንዲፈጠር ነው የምፈልገው። የመንግስት አካላት አሉ ዳንስ ሁለት አመታችን የሚያካክሱ ወጣት መፍጠር የሚችል ወጣትን ማጎልበትና ሳይኮሎጂ ስትሪት ማድረግ የሚችል ብዙ ተቋማት እንዲከፈትልን ነው የምፈልገው።
የሰማችሁት ወጣት ሮሃ የማነን ነው። በትግራይ ክልል ወጣቶች መሐከል አንዷ ናት። ስለ ሰላም ስምምነቱ በትግራይ ክልል ያሉ ወጣቶች ምን ይላሉ? ምን ያስባሉ? ከዚህስ ምን ይጠብቃሉ? ካሁን በኋላ ባለው በሚለው ዙሪያ ዘገባ አጠናቅረናል። እሱን በመሽቱ የምናስደምጣችሁ ይሆናል። በሌላ በኩል በትምህርት ሚኒስቴርና ኢትዮ ቴሌኮም በጋራ በመተባበር በነጻ የሚቀርብ የእንግሊዝኛ መማሪያ ማስተጋጀታቸውንም አስተውቋል። እሱንም በተመለከተ ጥንቅር ይኖረናል። ይህንና ሌሎች ሀገር ውስጥ እንዲሁም ደግሞ የዓለም አቀፍ ዘገባዎችን ይዘን ወደ እናንተ የመጣ ነው። ኤደን ገረመው መሰናዶውን እየመራው ኤልያስ አስማረ በቅንብሩ ከመላ የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ከሳምንታት በፊት በኢትዮጵያ መንግስትና በህወሓት መካከል የሰላም ስምምነት ተፈርሟል። ይህ ስምምነት በትግራይ ክልል ውስጥ በሚኖሩ ወጣቶች ዘንድ የፈጠረውን ስሜት ለማወቅ ባልደረባችን ሙልጌታ አጽፋ የተወሰኑትን አነጋግሮ ተከታዩን አሰናድቷል።
አድሃኖም ሰርጸ ይባላል። ከትግራይ ምዕራባዊ ዞን ቆራሪት ከተማ ተፈናቅሎ በሽረንዳ ስላሴ ከተማ ይኖር እንደነበረ ገልጾ ጦርነቱ ከባለፈው ነሐሴ ወር ዳግም ሲነሳ ደግሞ እንደገና ወደ መቀለ ከተማ መፈናቀሉ ተናግሯል። የሰላም ስምምነቱ መፈጸሙ በበጎ እንደሚያዩ አድሃኖም ገልጿል።
የሰላም ስምምነቱ ተካሄደ ሲባል ያው እንደማንም ጦርነት ባለበት አካባቢ እንደሚኖር ሰው ያው ሰላም ሲባል ያው ደስታ ነው የሚሰማ። ምክንያቱም ይሄን ጦርነት በማዶ ሆነህ እንድታየው እንኳን አይፈቅድልህም። ይመጣና ድሮን ይደበድብሃል። ይመጣና ያው ከባድ መሳሪያ አጠገብህ አርፎ የሆነ ነገር ያጠፋብሃልና እጅግ በጣም ይጎዳል። ሰላም ሲባል እጅግ በጣም ደስታለሁ። በተለይ እኔ ወጣት ነኝ፣ ነገ ማስተው ነገር አለኝ ለዚህ ሀገር ለዚህ ቤተሰብ ሁሉም በላይ ለራሴ ለቤተሰቤ መትረፍ ፈልጋለሁኝና እጅግ በጣም ሰላም ሲባል ደስታ ይሰጣል። ብዙ ጓደኞች ተደስተዋል።
በጦርነቱ የተፈጸሙ ወንጀሎች ፍትህ በማስፈን ዙሪያ ግን ጥርጣሬ አለኝ ብሏል አድሃኖም።
የቅነቱ ጉዳይ ግን አንድም ሆን ተብሎ የታየ ነገር አይመስለኝም። ዝም ብሎ መባል ስለለበት የተጻፈ ነው የሚመስለኝ። ግን ከሁሉም በላይ ችግር የሚመስለው የቅነቱ ጉዳይ ለአፍሪካ ህብረት እንደውም በኢትዮጵያ ማቀፍ የሚካሄድ ነው የሚለው። ስለዚህ እኔ ገዳዬ መንግስት ራሱን ሊቀጣ ይችላል። ስለዚህ እንኳን እሱን ይቀርና በትግራይ ላይ ደግሞ የደረሰው የተደረገው ደግሞ እኔ ለዓለም ህዝብ እንግዳ ነው ብዬ ነው ማስበው። ጦርነትም አይደለም እኔ ጦርነት ነው ብዬ አላስብም። በትግራይ ላይ የተፈጸመው ነገር ከጦርነትም በላይ ነው። ስለዚህ መጠናትም አለበት። እኔ ምክንያቱም እዚህ ኖሬ ነው የማውቀው። እጅግ በጣም የሚሰቀጥጥ ነው። ጦርነት እኮ ያው የትግራይ መሬት እስከ 25 አመት በላይ አርጎ ያቀም ጦርነት ሳይደረግበትና ወላጆቻችን ታላቅ ወንድሞቻችን እኮ ይነግሩናልና እንደዚህ አይነት ጦርነትም አላዩም አልተነገረንም። ከሁሉም በላይ ግን ለዚህ ህዝብ ፍትህ ሳትሰጥ ሰላም ኑር ማለት ፍትህ ሳይሰጠኝ እንዴት ነው አምኜው መኖር የምችለው? እዚህ
ሰመረ መኮነን የተባለ ሌላ ከሽረንዳ ስላሴ ከተማ በጦርነቱ ምክንያት ተፈናቅሎ ወደ መቀለ ከተማ የመጣ በበኩሉም
ሰላም ስምምነቱ በጣም ደስ ብሎኛል። የዘገየም ቢሆን በጣም ደስ ብሎኛል። ይሄ ሰላም ውይይቱ ከጦርነቱ በፊት ቢሆን ኖሮ የብዙ ሰዎች ህይወት ሳይልቅ የብዙ ሰዎች ህይወት ሳይመሰቃቀል መቆም የሚችልበት እድል እንደነበረ ይታየኛል። አሁን ሆኜ ሳስበው ያው የመድፍ ድምጽ የድሮን ድምጽ ሳንሰማ የዋልንባቸው ቀናቶች ናቸውና ያው የወጣቱ ፊትም ፈገግ ብሎ የሳቀ ምናምን ስታዩ የሆነ ደስ የሚል ስሜት ይሰማል። እንደ አንድ የትግራይ ወጣትና የትግራይ ወጣት ያው ስለ ጦርነት በፊልም ወይም ደግሞ ሰው ነግሮት ምናምን አይደለም የሚያውቀውና ጠባሳው እስካሁን አለ፣ በአባቶቼም አለ፣ በአያቶቼም አለና ይሄ ተባሰም ወደኔ ተርፎ አሁን ብዙ አስከፊ የሆነ ጦርነት አይተናል። አስከፊ የሚያደርገው ተራ ሲቪሊያኑን ሲሞት ነበር። ላይ የትግራይ ህዝብ ፍትሃዊ ጦርነት ነው ያካሄደው ቪየን ማሰውና ይሄ ፍትሃዊ ጦርነት ላይክ ሰላም ለማምጣት የገባበት ጦርነት ነው የሚመስለኝ እንደኔ እይታ። እና በጣም ብዙ ህልም የነበራቸው ለሀገራቸው ብዙ ነገር የሚያስቡ የነበሩት ባለህልም ወጣቶች ነው ያጣንበት ይሄ ጦርነትና ያው ወደ ሰላም መምጣቱ በጣም ደስ ብሎኛል። ይሄ የሰላም ሁኔታው በዛው እንዲቀጥል የትግራይ ህዝብም የደረሰበት ሰዋዊ እና ማቴሪያላዊ ድቀት ተመልሶ ዳግም እንዲያገግም ነው የምፈልገው።
ሮዛ የማኔ የተባለች የመቀለ ከተማ ነዋሪ ወጣት በበኩሏ ጦርነቱ በህይወቷ ሁለት አመት የትምህርት ጊዜዋ እንድትከስር እንዳደረጋት ትገልጻለች።
ሁለት አመቱን ባይመለስልን እንኳን እንደማይቀጥልና ካሁን በኋላ እንደማይኖር ሳውቅ ደስ ብሎኛል። ዘማንም የትግራይ ብዙ ነገር ቀርቶብኛል ያስባለሁ ማለት ቀላል አድርገን ብናየው ራሱ ከትምህርት አቋርጫለሁ። የዩኒቨርሲቲ ተማሪ ነበርኩኝ፣ ሁለተኛ አመት ተማሪ ነበርኩኝና ዘንድሮ መረቅ ነበር። ግን ያው ላይክ ሁለት አመት ስለከሰርኩኝ ሌላ ሁለት አመት ያስፈልገኛል ማለት ነው። ተመርቄ ስራ የሚይዝበት ጊዜ ተራዝሟል። ከጎኔ ብዙ ሰዎችን አጥቻለሁ። ጓደኞቼ የነበሩ ሁሉም አንዳንዶቹ ምንም አቀው ነገር የለም የት እንዳሉ እንኳን ሜቢ ሙቱ ይኖሩ እንኳን አላቅም አካላቸው ይጎደላል።
በቀጣይ የወጣቶች አቅም በሚያጎለበት መንገድ መንግስት ሊሰራ ይገባል ብላለች።
በቀጣይ መደረግ ያለበት ብዬ ማስበው ማለት ነው ያው ሁለት አመታችን ከትረናል ኦሬዲ አይመለስምና እሱም እናካክስበት ነገር እንዲፈጠር ነው የምፈልገው። የመንግስት አካላት አሉ ቢያንስ ሁለት አመታችን የሚያካክሱት ወጣትን መፍጠር የሚችል የወጣትን የማጎሎትና ሳይኮሎጂ ትሪት ማድረግ የሚችል ብዙ ተቋማት እንዲከፈትልን ነው የምፈልገው። እና ቢያንስ በስ እንኳን ቶሎ ዲቨሎፕ አድርጎ ወደ ነበረበት ራዕይ የሚያስቀጥልበት ሁኔታ እንዲፈጠር ነው የምፈልገው።
ለአከምባይ የተባለ አስተያየት ሰጪ በበኩሉም የሰላም ስምምነቱ ማደናቀፍ የሚፈልጉ ኃይሎች ከጦርነቱ ማትረፍ የሚፈልጉ ናቸው ብሏል።
በተለይ አምራች ኃይሉ ወጣቱን ነው እየረገፈ ያለው ከትግራይም ከኢትዮጵያም ከሌሎችም። ስለዚህ ይሄ አውዳሚ ጦርነት በሰላም ተቋጭ ሲሰማ በጣም ነው ደስ ያለኝ። እንደ አንድ ወጣት ትግራዋይ የትግራይ ህዝብ ከመጀመሪያውም ሰላም ፈላጊ ነው። ስለዚህ ከትግራይ ህዝብ እኔ አንድ ነኝ፣ ሰላም ፈላጊ ነኝ። ጦርነቱ በሰላም ይቋጭ ሲባል በጣም ነው ደስ ያለኝ። እንደ አንድ ወጣት ሰላም ለማደናቀፍ የሚመክሩ ኃይሎች ከየትኛውም ቦታ ከዚህ ጦርነት አትራፊ መሆን አለባቸው። ስለዚህ ለነዚህ ኃይሎችም በሰላም መታገል ነው ያለብን።
ይህ የሰላም ስምምነት ቶሎ ተግባራዊ ሊሆን ይገባል በማለትም ለአከ ገልጿል።
ሰላሙ ቶሎ እንዲፋጠን እርዳታ ቶሎ እንዲገባ ባለፈው ሁለት አመት ያገኘነው መከራ ያገኘነው ታይቶ የማይታወቅ ጭፍጨፋ ታይቶ የማይታወቅ ውድመት የሰው ህይወት በተለይ ወጣቶች ህይወት ደግሞ አምራች የሚባል ኃይ ስናጣ ነው የቆየነው። ስለዚህ ለዚህ ሰላም ተግባራዊ እንዲሆን ሰብአዊ እርዳታ ያለ ገደብ እንዲገባ መሰረታዊ ነገሮች እንዲከፈቱ ባንክ እንዲከፈት ስልክ እንዲሰራ መብራት እንዲበራ ከተፈለገ ከሰላም ፈላጊ ኃይሎች ጎን ሆነን መታገል ነው ያለብን ብዬ ነው ማስበው።
ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ከሰሞኑ ይፋ የተደረገው የእንግሊዘኛ ቋንቋ መማሪያ ፕሮግራም ተማሪዎች ያለባቸውን የቋንቋ ችግር ለመቅረፍ አስተዋጽኦ እንደሚኖረው አንድ የትምህርት ባለሙያ ተናገሩ። በትምህርት ሚኒስቴር የቴክኖሎጂ ባለሙያዎች እንደተዘጋጀ የተነገረለት ይኸው የእንግሊዘኛ ቋንቋ መማሪያ ከኢትዮ ቴሌኮም ጋር በመተባበር በነጻ የሚቀርብ እንደሆነም ተገልጿል። ገብረ ሚካኤል ገብረ መድህን ዘገባ አለው።
ባለፈው አርብ በትምህርት ሚኒስቴር ይፋ የተደረገው የእንግሊዝኛ ቋንቋ መማሪያ ፕሮግራም የዩቲዩብ አይነት ሆኖ የተለያዩ የመማሪያ ይዘቶች የተጫኑበት እንደሆነ ተገልጿል። በኢትዮጵያ የትምህርት ይዘትን ለመረዳት አንዱ ችግር የቋንቋ እንደሆነ የሚገልጹት በአዲስ አበባ ዩኒቨርሲቲ የመምህራን ትምህርትና የትምህርት አመራር ማዕከል አስተባባሪ ዶክተር ደየኔ ንጉሴ እንዲህ አይነት ጥረት ችግሩን ለመቅረፍ እንደሚያግዝ ይናገራሉ።
ተማሪዎች ሁለት ነገር ነው አሁን ስራግል የሚያረጉት። አንደኛ ቋንቋውን መረዳት አለ፣ ሌላኛው የትምህርቱን ይዘት መረዳት አለ። ቋንቋውን ደግሞ በደንብ በአግባቡ ካልተረዱት ይዘቱን ሊረዱት አይችሉምና ስለዚህ ቋንቋውን ማሻሻሉ ምንም ጥያቄ የለውም። ኢትዮ ቴሌኮምና ትምህርት ሚኒስቴር ያስጀመሩት የበይነ መረብ ተጠቅሞ የእንግሊዝኛ ቋንቋን ማሻሻል የሚል ነው። እንግዲህ ተማሪዎች በአግባቡ የሚጠቀሙበት ከሆነ ክፍል ውስጥ የሚማሩትን የእንግሊዝኛ ትምህርት የበለጠ ለመማር እና የበለጠ ደግሞ ለመረዳት እንደ አጋዥ እንደ ተጨማሪ ሪሶርስ ሊጠቅማቸው ይችላል እና ያግዛቸዋል። በእርግጥም
የእንግሊዝኛ ቋንቋ መማሪያውን በይፋ ያስጀመሩት የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ የትምህርት ጥራትን ያጓደሉ ካሉት ችግሮች አንዱ የቋንቋ አለመቻል እንደሆነ ተናግሯል።
እንግሊዝኛ እንደ አንድ ቋንቋ ሳይሆን ትምህርቱ ኬሚስትሪውም ባዮሎጂውም ሂስትሪውም የሚማረው በእንግሊዝኛ ቋንቋ ነው። ግን እንግሊዝኛ ቋንቋ ዲቴሪዮሬት አርጎ ማንንም አይደለም ተማሪው አስተማሪው ራሱ ያንን ቋንቋ ማይናገርበት በጣም የሚገርም ሲቹዌሽን ውስጥ ገብተን
የቋንቋ መማሪያው የትምህርት ጥራትን ለማሻሻል የሚደረገው ጥረት አንድ አካል መሆኑንም አመልክቷል።
ከዛሬ ጀምሮ ቤትም ያለ ኢትዮጵያዊ እንግሊዘኛን እንደ ቋንቋ በደንብ መማር የሚችልበት ፕላትፎርም ነው የተፈጠረውና ይሄ ሲግኒፊካንት የሆነ የኢትዮጵያን የትምህርት ጥራት ለማሻሻል የምናደርገው ሂደት አንድ አካል የሆነ እንቅስቃሴ ነው። አሁን ዛሬ ላውንች የምናደርገው ከኪንደርጋርደን ጀምሮ እስከ 12ኛ ክፍል ድረስ ፎርማል የእንግሊዘኛ ቋንቋ የሚማር ተማሪ ምን ምን ስኪሎች ሊይዝ ይገባል በሚለው ላይ የተመሰረተ ትምህርት ነው ያዘጋጀው።
በሰነ ስርዓቱ ላይ የተሳተፉት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ተቋማቸው ማህበራዊ ኃላፊነቱን ለመወጣት የተለያዩ ስራዎችን ያከናወነ መሆኑን ተናግረው ተማሪዎች ይህን ፕሮግራም ሲጠቀሙ የኢንተርኔት ወጪ እንዳይበዛባቸው ነጻ መደረጉን ገልጿል። ይህ ማህበራዊ አስተዋጽኦም ተቋሙን በወር እስከ 3.5 ቢሊዮን ብር ያስወጣዋል ብለዋል።
ይህንን አክሰስ የሚያደርጉ በነጻ ቢጠቀሙበት የተሻለ ይሆናል ብለን እናምናለን ማለት ነው። ምናልባት ይሄ አክሰስ ለማድረግ የሚያወጡት ወጪ ዲስከሬጅ አድርጓቸው ከአላማው እንዳንገደብ ብዙዎች አክሰስ ያደርጉት እንዳይቀሩ ጭምር በማሰብ ነው ነጻ የተደረገው ማለት ነው። ኢትዮ ቴሌኮምም ሆነ የትምህርት ሚኒስቴር ከዚህ ጋር ተያይዞ ስለሚያወጣው ወጪ ሳይሆን ትልቁ ሳቤና አሁንም አላማችን ያለው የምንፈጥረው ኢምፓክት ላይ ነው። ምን ያህል ተማሪዎች ይጠቀማሉ ወይም ደግሞ ተማሪዎች ብቻ ሳይሆኑ እንዳልኩት ለሁሉም ማህበረሰብ የሚጠቅም ነገር ስለሆነ እንደው እስከ 20 ሚሊዮን ይሄንን ፖርታል አክሰስ ያደርጉት ብለን ከ20 ሚሊዮን ውስጥ ያካሉን ደግሞ 5 ሚሊዮኖች ቢጠቀሙ በቀን እስከ 500 ሜጋባይት ቢጠቀሙ ምን ያህል ኖርማል ቢዝነስ ሩላችን መሰረት ሄደን ቻርጅ እናደርግ ምን ያህል ወጪ ሊያስወጣን ይችላል ነበር የሚለውን ካልኩሌት ለማድረግ ሞክረናል ማለት ነውና ኢን ቢሊየንስ ወጪ እንደሚያስወጣ ይተናል። ግን ከወጪ አንጻር ሳይሆን አሁንም ይያየን ያለነው ከምንገነባው ትውልድ አንጻር ይሄ 3.5 ለምሳሌ ቢሊዮን በወር ለ5 ሚሊዮን ተጠቃሚዎች ሊያስወጣን ይችላል ብለናል። ግን እኛ ከሚመጣው ጠቀሜታ አንጻር ገንዘቡ ላይ ትኩረት ሰጥተን አይደለም እየሰራን ያለው ለማለት ነው።
በትምህርት ሚኒስቴር የአይሲቲ እና የዲጂታል ትምህርት መሪ ስራ አስፈጻሚ ዶክተር ዘላለም አሰፋ የእንግሊዝኛ ቋንቋ መማሪያው የተለያዩ የመማሪያ ይዘቶችን ያካተተ ነው ብለዋል።
የእንግሊዝኛን ቋንቋ በቴክኖሎጂ በመደገፍ ለተማሪዎችም ለመምህራንም ሌላም ለሚማሩበት ለሚማር ማህበረሰብ እንግሊዝኛ ቋንቋውን ማዳበር ለሚችል ሰው የተለቀቀ ፖርታል ነው። አጫጭር በጣም ጥሩ ቪዲዮዎች ሆነው የሚሰጡ ናቸው። ፖድካስትም አርገናል። ፖድካስት ማለት ትምህርት በሬዲዮ የነበረውን ነው። ሌላው መማሪያ መጻሕፍት ነው። እስከ 10ኛ ክፍል ያለውን የእንግሊዘኛ መማሪያ መጻሕፍት እዛ ላይ ያገኙታል። ይሄ ዲቨሎፕ የተደረገው እንደ ዩቲዩብ ነው። ዳውንሎድ ሼር ማድረግ ይቻላል። ያ ትልቁ አድቫንቴጅ ምንድነው? ማታ ማታ ኦፍ ዘ ሪከርድ በትምህርት በሌለበትም ሰዓት ልጆች የወላጆቻቸው ሞባይል ኦር ስማርት ዲቫይስ ያለው ሞባይል ታብሌት ኤኒ ፒሲም ሊሆን ይችላል ዳውንሎድ አድርጎ ከዛ ኦፍላይን መጠቀም ይችላል።
የኢንተርኔት መጠቀሚያ መሳሪያዎች የሌሏቸው ተማሪዎች በትምህርት ቤቶች በተለያዩ ዘዴዎች እንዲጠቀሙ እንደሚደረግ ይገልጻሉ።
ትምህርት ቤቶች ላይ ደግሞ ይሄ ለሌላቸው ትምህርት ቤቶች ደግሞ ፕላዝማ አለ። ለፕላዝማ እንሰጣቸዋለን። ትምህርት ቤቶች ውስጥ ኮምፒውተር ላቦች አሉ። ሃይ ስኩል ላይ ሪሌቲቭሊ ያሉትን ኮምፒውተር ላቦች ተጠቅመን ተማሪዎቹ በዛ አክሰስ እንዲያረጉ ማድረግ እንችላለን።
የእንግሊዝኛ ቋንቋ መማሪያው የተለያዩ የጽሑፍ መረጃዎችንም እንዳካተተ ተገልጿል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ቆይታችሁን ከጋቢና ቬጋ ለማድረግ ስለፈቀዳችሁ እጅግ አብዝተን እናመሰግናለን። በመቀጠል ደግሞ የምናልፈው ወደ ሴቶችና ቤተሰብ ፕሮግራማችን ነው። ከዚህ ቀደም ያነጋገርናቸውን መምህርት ነው ደግመን መልሰን ያመጣላችሁ። መምህርት በላይነህ ሲሳይ በጎንደር ከተማ አዘዞ አጼ ፋሲል ትምህርት ቤት ውስጥ ያስተምራሉ። ማየት የተሳናቸውም ናቸው። ከዚህ በተጨማሪም የኢትዮጵያ ሴቶች አካል ጉዳተኞች ማህበር ጎንደር ቅርንጫፍ ሰብሳቢም ሲሆኑ በሚኖሩበት አካባቢ በግላቸው በሚያደርጓቸው እንቅስቃሴዎች እጅግ ብዙ ህፃናትን የትምህርት እድል እንዲያገኙ በማድረግና በመርዳት እንዲሁም ደግሞ አካል ጉዳተኞችም ድጋፍ እንዲያገኙ እርዳታ እንዲያገኙ በማድረግ እየታደጉ ይገኛሉ። እሳቸውና በእሳቸው አማካኝነት ድጋፍ የሚያገኙ ወላጆችን አነጋግሬ ያሰናዳሁት ዘገባ ቀጥሎ ይቀርባል። ወይዘሮ በላይነህ ሲሳይ በጎንደር ከተማ አዘዞ አጼ ፋሲል ትምህርት ቤት መምህርት ናቸው። ገና በለጋ እድሜያቸው የአይን ብርሃናቸውን ያጡት መምህርት በላይነሽ የልጅነት ጊዜያቸው ከባድ እንደነበረ እንዲህ ያስታውሱታል።
እኔ የተወለድኩት ደቡብ ጎንደር ንፋስ መውጫ ወይም ገጠር ከተማ ናት፣ ጋንጋ ገብርኤል የምትባል ነው። እና አይኔ የጠፋብኝ በአምስት አመቴ ነው። ውጭ ስንጫወት አምስት ልጆች ባንድ ላይ እየተጫወን ሳለ ድንገት የፀሐይ ነጸብራቅ መጥቶ አምስታችንም አይናችን ከጠፋ በኋላ ሌሎቹ ቤተሰቦቻቸው እኔ ግን እናቴ እስከ ባህር ዳር ድረስ ካመጣችኝ በኋላ ጸዳ፣ ድሮ ጸዳ ይባል ነበር፣ ሕክምና መጥቼ አይ የብሌን ስለተቃጠለ ትምህርት ቤት መግባት አለባት ብለው ዶክተሮች አማከሩ። ያው እናቴ ስታስገባኝ የአካባቢው ሰው አይነ ስውር ከመቼ ወዲህ ይማራል? ወንዱ ወደ ቤተ ክርስቲያን፣ ሴቱ ደግሞ ከቤት ወይም ለልመና ነው እና እንዴት ነው የምታስተምሪያት ብለው ለእናቴ ጫና ፈጠሩ። ሰበታ ነው የተማርኩት። ከተማርኩ በኋላ ሰበታ አውታል ቶስቴ ብዙ ሞከረች። ለምን የአካባቢው ተጽዕኖ ሽጣታለች፣ እየለመነች ነው ብዙ ብዙ ነገር አሏት። እኔ ግን በምንም ታምር አልወጣም አልኳት። ስምንተኛ ሰባተኛ ስደርስ አወቁና ያው ትምህርቴን ጨርሼ በባህር ዳር ዲፕሎማ፣ ከዛ ጎንደር ዩኒቨርሲቲ ዲግሪን ያስተማረኝ በዚህ አጋጣሚ ጎንደር ዩኒቨርሲቲ በነፃ ነው። አሁንም ማስተርን እያስተማረኝ ያለው ጎንደር ዩኒቨርሲቲ በነፃ ነው። እና የኔ ምኞት ምን ነበረ? አካል ጉዳተኞች በየቦታው አሁን የኔ ጓደኞች አራቱ እዛው ገጠር ቁጭ አርገዋቸው በረጅም እንጨት ስጦ እንዲጠብቁ፣ ልጅ እንዲያዝሉ፣ ወፍጮ እንዲፈጩ እያረጓቸው አሁን አራቱም በህይወት የሉም። እና እኔ አንድ በልጅ ውስጥ የተቀመጠ ነበር አካል ጉዳተኞች በተለይ ሴቶች፣ አይነ ስውራን እነዚህን ነገር ማውጣት አለብኝ ብዬ ከድሮ ጀምሬ በልቤ ውስጥ ይቀመጥ ነበር።
መምህርት በላይነሽ በግላቸው እጅግ ብዙዎችን በመርዳት አብቅተዋል። ከብዙ በጥቂቱ እንዲህ ገልጻሉ።
ስለዚህ ይሄ ነገር በጣም ስላንገፈገፈኝ የምችለውን ያክል አስገብቻለሁ ወደ ትምህርት ቤት። አራት ተማሪዎችን ቦርዲንግ፣ ወደ 10 ምናምን 10 11 አካባቢ ደግሞ እድሜያቸው ከ11 አመት በላይ መንግስት ያቋቋመዋል ልዩ ፍላጎት ተብሎ እዛ እንዲማሩ አደርጋለሁ። እዚህ አካባቢ ጸዳ የሚባል አካባቢ ስራ ይዤ እንደመጣሁኝ ልጅ አይነ ስውር ነው ተደብቋል እና እቱ ጠላንም ሸጠ ሰው ነገረኝ። ይሄ ከቤቷ ይሄ ልጅ ሆነ ገባ ትልቅ ሰው ይሆናል እኔ ተምሬ ነው። ስለዚህ ይሄ ልጅ ወስጄ ላስገባው አልኩኝና ካቶሊክ የሚባል አለ አሁን ቅዱስ ጊዮርጊስ የሚባል እዛ ገብቶ ተማረ። አሁን አቃቢ ህግ ሆኗል።
አቶ እንዳለው ልንገረው ባለቤታቸውን በማህፀን ካንሰር ምክንያት አጥተዋል።
እሷም እየሰራች እኔም እየሰራው ነበረ። አጋጣሚ የማህፀን ካንሰር ታመመችብኝ። እኔም ስትታመምብኝ ቦታዬን ንብረቴን ሽጬ እንትን አልኩኝ፣ አሳክምኩኝ። አሁን እሷ ስትሞትብኝ የሚረዳኝ አጣሁኝ እና ስራም እኔም ቀስራ ነበር መስራው ጠፋ፣ እየጠፋ በወቅት በጦርነቱ ምክንያት በምናምን ምክንያት ስራ ጠፋ። እኔም ልጆች ማሳድግ በሳጣ ማስተምርበት አጣሁኝ፣ ማበላበት አጣሁ። እንዴት አድርጌ ላሳድጋቸው? ምን ላብላቸው? ምን ላስተምራቸው? በምን ምኑ ከምን ላድርጋቸው? ይሄ አሁን ቀበሌ የመጣውኝ ወይ ተረከቡኝ ምናምን ብዬ ስል አጋጠቤት እየበላይች ነበረች። ኧረ ይሄ ተረከቡኝ ምና ከምትል ብለማ እሷም በልሽ ብላ ይኸው ልጆችን አጋጣሚ እንደድር ጉዳይ ወረ እየጋገርኩኝ ሰየቀን እንጀራ እየጋገርኩ ከቤት እያበሰርኩ አሁን ማሳድጋቸው ያለ ይኸው እሱ ጊዜ ሰጥ መዳን ያል ፈጣሪ ስጣትኝ። ይኸው ሻንጣውን ገዝታ፣ ዩኒፎርሙን ገዝታ፣ ደብተሩን ገዝታ፣ ጫማውን ገዝታ ይኸው እየረዳችልኝ ነው።
በተመሳሳይ ወይዘሮ ለምለም ገብረ ጻድቅም የሟች ወንድማቸውን ልጆች ያሳድጋሉ።
እነዚህን ህጻናት ማሳደግ አቅሙም የፋይናንሱም ሁሉ ነገር በቃ በጣም ጨለመብኝ። ቀኑን ሲጨለምብኝ መጥቼ እንዴት ላድርግ ትዬ ጨነቀኝ። ምን በምን መልኩ ነው እነዚህ ልጆች አንደኛ ክፍል ማስገባቸው? እንዴት ላድርግ? ትምህርት ቤት መማር አለባቸው፣ ግን ሳስተምራቸው እንዴት ላድርግ ስላተኝ ያው ከዚህ ድርጅት ጋር አገናኘችኝ። ያው በየወሩ አንዳንድ ሺህ ብር 2000 ብር ትሰጣቸዋለች። ይህን ይመስላል እንግዲህ።
ምርት በላይነሽ ይህን መሰል የደግነት ስራ ለመስራት ምንም አይነት ቋሚ የሆነ የገንዘብ ድጋፍ አያገኙም።
እኔ ምንም ድርጅት የለኝም። ያለችኝን ደሞዝ በዚሁ አጋጣሚ አንድ ታሪክ ልነግር እችላለሁ። እኔ እንፍራዝ የመጀመሪያ ተመርቄ ሲሄድ እንፍራዝ የሚባል አካባቢ ያለ ገጠር የገጠር ከተማ ነው እና እዛ እያስተማርኩ ሳለ እናት አባቷ፣ ወንድሟ፣ እህቶቿ በአራት ቀን ልዩነት ከዚህ ዓለም ተለዩባት። ይቺ ልጅ የጣሏት መንገድ ላይ ጣሏት። ምክንያቱም ቤተሰቡ የአካባቢው ሰው ምንድነው በአራት ቀን ልዩነት ቤተሰቦቹ የሞተው ብለው ፈሩ። ለምንድነው የአራት ዓመት ልጅ መንገድ ላይ የምተኛ በየሳለቅ እስከ ፖሊሶች ፊት? አይ ሚቀርባ ጠፍቶ እኮ ነው፣ እኛ ምን ሞታለን ብለው እኮ ነው። ችግር የለም እኔ አልሞትም ስጡኝ አልኳቸውና ተቀብዬ አሳደኳት። አሁን ዲግሪ ሶስተኛ ተመርቃ ያው ስራ ላገኘችም ተመርቃለች። ግን እኔ 5 ሳንቲም ከምንም አላገኘው። እኔ ከደሞዜ ብቻ ነው በቃ ሳጣ እበደራለሁ። ምክንያቱም እኔ ዳቦ ቁርሴን በልቼ ከሆነ ምሳ ይላል በላችሁላለሁ። አሁን በቤቴ ውስጥ 9 ልጆች አሉ፣ ማሳድጋቸው 4 አሉ።
መምህርት በላይነሽ ይበልጥ ወደ ገጠሪቱ ክፍሎች ዘልቀው በመግባት አካል ጉዳተኞችንና ችግረኛ ህጻናትን ለመርዳት እንዲሁም ደግሞ ግንዛቤ ለመፍጠር ፍላጎት ቢኖራቸውም በአቅም ውስንነት ምክንያት መገደባቸውን ይናገራሉ።
በእኛ በሰሜን አካባቢ በጣም ያልተነካ ይሄን ምነግርሽ እዚህ ቅርብ ያለው ነው። አሁን በየዳ የሚባል ጃናሞራ የሚባል ያልተነካ በጣም ብዙ አካል ጉዳተኞች አይነ ስውሮች ያሉበት እዛ አካባቢ አለ። እኔ አሁን እዛ አካባቢ መሄድ እፈልጋለሁ። ከሰው ጋር ነው የሚሄደው። ትራንስፖርት ያስፈልጋል፣ አልጋ ያስፈልጋል፣ ማደሪያ ያስፈልጋል። ለዛ ሁሉ የመክፈል አቅም የለኝም። ቅርብ ቦታ ከሆነ ግን ችግር የለውም። እና ስለዚህ ለአካባቢው አካል ጉዳተኛ እኔ ምልክት ነኝ፣ እኔ ተመርቄ ነው እዚህ የደረስኩት፣ መማር ይችላሉ ብዬ የተለያዩ ሰዎችንም ጥሩ ቦታ ያደረሱትንም ወስጄ እንደ ምሳሌ መናገር እችላለሁ።
በላይነሽ ሲሳይ በግላቸው ለሚያደርጉት አበርክቶት በቅርቡ የኢትዮጵያ የሰብአዊ መብቶች ተሟጋቾች ከተሰኘው ድርጅት እውቅናና ሽልማት አግኝተዋል። እሳቸውም በግላቸው የሚያደርጉትን ድጋፍ ለማስፋፋት ፈቃደኛ የሆኑ ወገኖች በሙሉ እንዲያግዟቸው ጥሪ ያቀርባሉ። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያስተማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
መሰናዷችን ይቀጥላል። ለምሽቱ የመጨረሻ ወዳደረግነው ዘገባ ነው የምንሻገረው። ቴክኖሎጂ ነው። ሮበርት ባሮን የቀድሞ የሲአይኤ አባል ሲሆኑ የሰላዮችን ገጽታ መቀየር ስራቸው ነበር። ላለፉት 3 አስርት ዓመታትም ጉዳት ለደረሰባቸው ሰዎች ድጋፍ ሲያደርጉ ቆይተዋል። የካሪና ባፍርዛዲያን ዘገባ ሀብታሙ ስዩም እንደሚከተለው ያቀርብልናል።
ባለፉት 3 አስርት ዓመታት ሮበርት ቤረን በህመምም ሆነ ጉዳት ምክንያት እጅና እግራቸውን ወይንም የፊታቸውን ክፍል ላጡ ከሲሊከን የሚሰራ ሰው ሰራሽ አካል ሲያመርት ቆይቷል። የካንሰር ህመምተኞችና ራስን ከማጥፋት ሙከራ የተረፉ ሰዎች ጆሮዋ ራኩን በተሰኘ ሽለምጥማጥ መሳይ እንስሳ የተቦጨቀባት ህፃን ሳይቀር እሱ ካገዛቸው መካከል ይገኛሉ።
ተመልከቱ፣ ለሰው ሰራሾቹ ጆሮዎች ጥቃቅን ቀዳዳዎችን እንዴት ልፈጥርላቸው እንደቻልኩ። በጥርስ ማጽጃ ስንጥር ነው የሰራሁት። ይሄ በጣም አስገራሚ ነው።
በረን ህይወቱን ሙሉ የሰዎችን የፊት ገጽታ ሲያረጅ ቆይቷል። ስራውን የጀመረው በ1960ዎቹ ነበር። በዚያ ወቅት ለአሜሪካ የባህር ኃይል መጽሔት በሰዓሊነት ይሰራም ነበር። ከዚያ የአሜሪካ የስለላ መስሪያ ቤትን ተቀላቀለ። የስነ ጥበብ ችሎታውን በመጠቀም የሰነዶችን ቅጂ አዘጋጅቷል። በመቀጠል ደግሞ ሰዎች ማንነታቸውን የሚሸሽጉባቸውን መላዎች የሚፈጠር ባለሙያ ሆነ። ለዚህ ስራው ሰው ሰራሽ ጸጉር፣ ጭምብሎችና ሰው ሰራሽ አካላትን ይጠቀም ነበር። የአሜሪካ የስለላ መስሪያ ቤትን በ1993 በሚለቅበት ወቅት እድሜ ልኩን ያካበተውን ችሎታ እንዴት እንደሚጠቀም ያውቅ ነበር።
የአንድን ሰው መለያዎችን መለወጥ ከቻልክ፣ በተመሳሳይ መለያዎችን የአካል ገጽታ መዛነፍ ለደረሰባቸው ሰዎችም ልትሰጣቸው ትችላለህ።
በዚህ ስራ በተሰማራባቸው 30 ዓመታት ውስጥ በየን በሺዎች የሚቆጠሩ ሰዎችን ረድቷል። ከነዚህ ሰዎች መካከል አንዱ በምዕራብ ቨርጂኒያ የሚኖሩት ዋይኒ ጊርሃርት ናቸው። Gerhardt በካንሰር ምክንያት አፍንጫቸውን ያጡ ግመምተኛ ናቸው።
ሰርኔ ላይ እጢ ወጥቶብኝ ነበር። ባላስወጣው ኑሮ ወደ ሽቅብ መስፋፋቱ አይቀሬ ነበር። ስለዚህ አፍንጫዬ ተነስቶ እጢው ሙሉ በሙሉ መወገዱን ማረጋገጥ ነበረብኝ። በዚህ ሳምንት ይስተካከላል። ፈገግ ብዬ ከዚህ እወጣለሁ።
የቤረን ዋነኛ ስራ እውነተኛ የሚመስል በተጠቃሚዎች ልክ የሚገነባ ሰው ሰራሽ አካል መስራት ነው። አካላቶቹ ልክክ ማለታቸው በእጅ ወሰላጊ ነው። የሰው ሰራሽ አካሉ ቀለም ከተጠቃሚው ሰው ቀለም ጋር በእርግጠኝነት ተመሳሳይ መሆን አለበት። በረን ችሎታውን ያዳበረው በመስኩ አንቱታን ካካበቱት የሆሊውድ የፊት ገጽ ባለሙያ ጃን ቻምበርስ በመማር እንደሆነ ይናገራል። ጃን ቻምበርስ በ1968 ዓ.ም የተሰራውን ፕላኔት ኦፍ ዘ ኤፕስን ጨምሮ በተለያዩ ፊልሞች ላይ ተሳትፏል።
ሪያሊዝም ኢዝ
ጎናዊ ዘይቤ ወይንም ሪያሊዝም አንድ ነገር በተቀራራቢ ሁኔታ እንዲመሳሰል የማድረግ ስልት ነው። ጆሮን፣ አይንን፣ አፍንጫን፣ የፊትን አጋማሽ ወይንም ሙሉ ፊትን ሊሆን ይችላል።
በረን መምሩ ቻምበርስ ሆሊውድ ውስጥ እንዲሰራ ያቀረቡለትን ግብዣ እንዳልተቀበለው ይናገራል። ደስታና የንቃት መንፈሱ የሚቀዳው ከሆሊውድ ተዋናያን ይልቅ እርዳታውን ከሚሹ ትክክለኛ ህመምተኞች እንደሆነ ይናገራል። በዚህ ሰዓት በረን አገልግሎቱን ያገኘ ህመምተኛን እየሸኘ ነው። በአሜሪካ ቀንደኛ የስለላ መስሪያ ቤት ውስጥ የተሞረደው ችሎታ ሰዎችን ለመርዳት በዚህ መንገድ ውሏል።
My
የተከበራችሁ አድማጭ ተመልካቾቻችን የሮም ምሽት ህዳር 7 2015 ዓ.ም የካቢና ቤ መሰናዶ እዚህ ላይ ተጠናቀቀ። ኤደን ገረመው መሰናዶውን የመራው ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ ዘጋቢዎች ጋር በመሆን እንሰናበታችኋለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአማርኛ ላይ ለካቢና ቤ ያላችሁ አድርሱን። የዛሬው እዚህ ላይ ተጠናቀቀ። ሰላም ጤና ይስጥልኝ ተናገረ. Keeping it from me.